ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ታህሳስ 23 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜናዎች የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተልም ናሚቢያ ያልተነገረ ፍጅት ጄኖሳይድ በሚል ርዕስ ትንተና አቅርበን በመጨረሻም በአሳለፍነው ሳምንት በፍኖተ ዴሞክራሲ ተላልፎ በነበረ ሐተታ የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። የፈረንጆቹ 2016 ዓመት ሲያልቅና ያለፈውን ስንቃኘው በኢትዮጵያ አመቱ የህዝባዊ ትግል አመት ሆኖ ማለፉን በርግጠኝነት ማቅረብ እንችላለን ያሉ ተንታኞች፣ በዚህ ባለፈው የፈረንጆች አመት ህዝብ ከፍተኛ መስዋዕትነትን ቢከፍልም በቆራጥነት ተነስቶ ለመብቱና ለሀገሩ ለመታገል በመሆኑ የሚከበር ነው ብለዋል። ከሁሉም በላይ ደግሞ ኢትዮጵያዊው ትግሉን ለማደናቀፍና በጎጥ ክልል ወስኖ ለማክሸፍ የተደረገው ጥረት ከሽፎ ህዝብ ኢትዮጵያዊነትንና ሰንደቅ ዓላማን አንስቶ ትግሉን መቀጠሉ ለወያኔ አስከፊ መርዶ መሆኑን ታዛቢዎች ገልጸዋል። የደርሰናል ስንል ወያኔ አስቸኳይ ጊዜ አዋጅ አውጥቶና አፋኞቹን በሰፊው አሰራጭቶ ከ45000 ሰው በላይ ቢያፍስና ቢያግትም ግብረስየል ቢፈጽምም ትግሉ የቆመ ሳይሆን እመርታ ሳይቶ ወደ ትጥቅ ደረጃ መሸጋገሩ እየታየ ያለ ነው። በይዘትም ከጎንደር እስከ ኮንሶ ተስፋፍቷል። በዚህ ትግል ለታሰሩት ድጋፍ መስጠት ዋና ግዳጅ ሆኖ ሳለ በወያኔ ተንኮል ተጠምደው የርስ በርስ ንትርክን የሚያፋፍሙትን ህዝብ ማውገዙም ተጠቅሷል። ይህን በተመለከተ የወያኔ ሰለባ የሆኑ በውጭ አገራት ነዋሪዎች የሆኑ ትውልድ ኢትዮጵያውያን የወቀሳው ዋና ተጠያቂ መሆናቸውም ተጠቅሷል። ወያኔ በቀደዳቸው የጎጥ ቦይ የሚፈሱና ኢትዮጵያዊነትን ለመፈታተን የተነሱት እነሱ ናቸውና የህዝቡ ግዘት ቢደርስባቸውም ትክክል መሆኑ ታምኖበታል። በተያያዘም ብዙ የማደናቀፍና የማፍረስ እርምጃ ቢወሰድበትም ተቋቁሞ እስከዛሬ የሚንቀሳቀሰው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባደረሰን መግለጫ ባለፈው የፈረንጆቹ 2016 በኢትዮጵያ የመብት ረገጣና ወንጀል ተስፋፍቶ እንጂ ቀንሶ አልታየም በሚል ወያኔን ኮንኗል። ባለፈው አመት ወያኔ በኢትዮጵያ ህዝብ ላይ በአጠቃላይ በኦሮሞ፣ በአማራው፣ በሙስሊሙ፣ በኮንሶ ላይ በተለይ የፈጸመው ግፍና ፍጅት የሚወገዝ ነው በሚል ጠቅሶ ወያኔ የተነሳበትን ህዝባዊ ትግል ለማፈን ከፍጅትና ግፍ ውጪ መንገድ ስላልታየው በህዝብ ላይ እያደረሰ ያለው በደል በጥብቅ መወገዝ አለበት ሲልም አሳስቧል። በወያኔ ማገቻዎች በአሁኑ ጊዜ ወደ 60 ሺህ የሚጠጉ የፖለቲካ እስረኞች አሉ ያለው ኮሚቴው የወያኔን ማገቻዎች ጎብኙ ተብለው የተጠየቁ የባዕድ ተቋሞች ያሳዩት ቸልተኝነት የሚወገዝ ነውም ብሏል። በህዝብ ላይ እየደረሰውና እያደረሰ ያለውን የመብት ረገጣ በተመለከተ የባዕድ ተቋሞች ሐቁን በማቅረብ ፈንታ አለሳልሰውና ቀናንሰው ማቅረባቸው የሚያጠያይቅ ነውም ከማለቱ ባሻገር ኢትዮጵያውያን ተቋሞችም በዚህ መስክ ስምሪታቸው አጠያቂ ነው በሚል ተችቷል። በኢትዮጵያ የደረሰ ያለውን ግፍና በደል ሁሉም ዜጋ ተክቶ ማጋለጥ አለበት ሲል የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ አሳስቧል።
በተለያዩ ማጎሪያዎች በእስር ቤቶችና በፖሊስ ጣቢያዎች ታስረው የነበሩ ዜጎች ስለደረሰባቸው ግፍና ስቃይ ማጋለጣቸውን ቀጥለዋል። ባለፉት በቀናት የታሰሩበትንና የነበሩበትን ሁኔታ በይፋ የገለጹ ዜጎች በመርመራ ላይ በተደጋጋሚ እንደተደበደቡ፣ ለረጅም ሰዓታት ጫማቸውን አውልቀው በጠጠርና በሹልድንጋ ላይ እንደሄዱ መደረጋቸውንና በጠራራ ፀሐይ ላይ ተቀምጠው የወያኔን ጸረ ኢትዮጵያ ፕሮፓጋንዳ እንዲያዳምጡ መገደላቸውን ተናግረዋል። አሰልቺ ከሆነው የወያኔ ፖለቲካ ሌላ የወደሙ ንብረቶችን የሚያሳዩ ተንቀሳቃሽ ፊልሞችንና ደርግ ሀውዜን ላይ ቦምብ ሲጥል የሚያሳየውን ወያኔ ሰራሽ ድራማ እንዲያዩ መገደራቸውንም ገልጸዋል።
ማንነታቸውና ስብናቸውን የሚነኩ ስድቦችና ዘለፋዎች ይሰነዘርባቸው እንደነበር በቅሬታ አብራርተዋል። ከሁሉም እስረኞች መንፈስ መረዳት የተቻለው የጀመሩትን ትግል ይበልጥ አፋፍሞ ከመቀጠል ወደ ኋላ እንደማይሉ ነው።
መቀመጫውን በእንግሊዝ ዋና ከተማ በለንደን ያደረገው ሌጋቱም ኢንስቲትዩት የተባለው ተቋም ለአስረኛ ጊዜ ባወጣው አመታዊ የዓለም ሀገሮች የእድገትና የብልጽግና ደረጃ ዘገባ ኢትዮጵያ አሁንም ከመጨረሻዎቹ ደሃ ሀገሮች ተርታ መሆኗን ይፋ አደረገ። ከ110 የበለጡ የእድገትና የብልጽግና መለኪያዎችን በማካተት የኢኮኖሚ እኩልነትን፣ የንግድና የሥራ ሁኔታን፣ የመልካም አስተዳደርን፣ የትምህርትና የጤና ጥራትን፣ የጸጥታና የደህንነት ሁኔታን፣ የግል ነጻነትን፣ የብሔራዊ ሀብት ክምችትና የተፈጥሮ ሀብትን እንክብካቤን መሰረት በማድረግ ተቋሙ በዓለም ላይ የሚገኙትን ሀብታም፣ መካከለኛና ደሃ ሀገሮች በማለት ለየሀገሮቹ ደረጃ ሰጥቶ መድቧል። ኢትዮጵያ ከመጨረሻዎቹ 19 ደሃ ሀገሮች መካከል 18ኛ ሆና ተመድባለች። ወያኔ በግፍ ያሰራቸው ዶክተር መራራ ጉዲና በዋስ የመፈታት መብታቸው ተረግጦ በእስር እንዲቆዩ ተወስኗል። ወያኔ ተቋሚ ድርጅቶችን እንደ ልቡ ለመጋለብ ሲያቅድ መቆየቱ የሚታወቅ ሲሆን በተለያዩ ጊዜዎች ከመካከላቸው አንጃዎችን በመፍጠር ሲከፋፍላቸውና ድርጅቶቹ እንዲፈረከሩ ሲያደርግ መቆየቱ ይታወቃል። ወያኔ ቀድሞ በዶክተር መራራ ጉዲና ይመራ የነበረውን የኦሮሞ ብሔራዊ ኮንግረስ የተሰኘውን ድርጅት በተለያዩ ግዚያት ከውስጥ በወጡ አንጃዎች እንዲበጠበጥ አድርጓል። ቢሮዎችን ያሰበረ የድርጅቱን ንብረቶች አዘርፏል። የዚህን ድርጅት አመራሮች ኦሮሞ በመሆናቸው ብቻ በሆነ ገባልነትና በፈጠራ ክስ ዘብጥ ያወርዷል። ለዚህም አቶ በቀለ ገርባና ጓደኞቻቸው ተጨባጭ ማስረጃዎች ናቸው። ብዙዎች እንደሚሉት በሆነ ገባልነትና በደጋፊነት መታሰር ከተገባ መታሰር ያለባቸው የራሱ የወያኔ ኦህዴድ የሚባለው በኦሮሞ ህዝብ ላይ ራሱን ያነገሰው ድርጅት መሪዎች መሆን ይገባቸው ነበር። የወያኔ በገንዘብ ጥቅም ድርጅት ውስጥ አንጃ የመፍጠር ሴራ ውጪ በህቡ በሚንቀሳቀሱ እንደ ኢያፓ የመሰሉ ድርጅቶችም ላይ መከሰቱ አይዘነጋም።
ህዝባዊ ተቃውሞውን ለማፈን ወያኔ ኢንተርኔት አገልግሎትን በመዝጋቱ በእንቅርት ላይ ጆሮ ደግፍ የሚባል የኢኮኖሚ ቀውስ እንደደረሰበት ይፋ ሆነ። ወያኔ በብቸኝነት የስልክ የኢንተርኔት አገልግሎቶችን በብቸኝነት በመያዝ የዜጎችን የዕለት ተዕለት ግንኙነት እየጠለፈ መሰረታዊ ሰብአዊ ነጻነትን እየረገጠ በመሆኑ በዓለም ዙሪያ በሚገኙ የሰብአዊ መብት ተቆርቋሪ ተቋማት በተለያዩ ጊዜያት ውግዘት እየወረደበት መሆኑ አይዘነጋም። ከዚህ በላይ ወያኔ ከሞባይልና ከኢንተርኔት ግልጋሎት ሊያገኝ ከሚገባው በላይ በስርቆት ተጨማሪ ክፍያ እንደሚወስድ የታወቀ ነው። ይህ መንግስታዊ ሌብነት የሚባለው ነው።
ወያኔ ኢንተርኔትን ማለትም ቫይበርን፣ ዋትስአፕን፣ ፌስቡክን፣ ዩቲዩብን ወዘተ መዝጋቱ የሚታወቅ ቢሆንም የወያኔን እግድ የሚሰብር VPN እና PC ፎን በተሰኙ አፕሊኬሽኖች ሁሉን ወያኔ የዘጋቸውን የሶሻል ሚዲያዎች መጠቀም በመቻሉ በቻይናዎች እርዳታ ሌሎች የኢንተርኔት አገልግሎቶችን ጥርቅም አድርገው የሚዘጉ መሳሪያዎችን ስራ ላይ ለማዋል እያውጠነጠነ መሆኑን ከውስጥ አዋቂዎች የደረሰን መረጃ ያመለክታል። ለሱም መንገድ አይጠፋም ሲሉ በጉዳዩ ላይ የተለቀ ዕውቀት ያላቸው ወጣቶች በልበ ሙሉነት ያስረዳሉ። ወያኔ ከኢንተርኔት አገልግሎት ያገኘ የነበረው ገቢ አልፎ አልፎ ይዘጋ በነበረበት ካስቸኳይ ጊዜ አዋጁ በፊት በነበረው ያንድ አመት ጊዜ እንኳን ከ9 ሚሊዮን ዶላር በላይ መክሰሩ በጥራት የተደረሰበት ሲሆን ያስቸኳይ ጊዜ አዋጁን ካወጀና ሙሉ በሙሉ ካቋረጠ በኋላ በቀን 500 ሺህ ዶላር ኪሳራ ውስጥ መግባቱ ይነገራል።
የወያኔ የጸጥታይሎች በሳይበርና በኢንተርኔት ቴክኖሎጂ ዕውቀት ያላቸውን ዜጎች ለሚያዝና ለመቆጣጠር ልዩ ስልት የነደፉ መሆናቸውን ከውስጥ አዋቂዎች ከተገኘ ዜና ለማወቅ ተችሏል። ሰሞኑን የወያኔ ባለስልጣኖች በሳይበር ቴክኖሎጂ የተለጠሙና በሙያው ችሎት ያላቸውን ዜጎች በብዛት ለመቅጠር በስልክ መልእክትና በሌሎች የተለያዩ መገናኛዎች ማስታወቂያዎችን ያስተላልፉ መሆኑ ሲታወቅ የዚህ ጥረት ዋና ዓላማ በወያኔ ድረገጾች ላይ በየጊዜው እየደረሰ ያለውን ጥቃት ለማስቀረት በሙያው ዕውቀት ያላቸውን ዜጎች በስሩ አድርጎ ለመቆጣጠር እንዲያመቸውና የተቋሚ ድረገጾችን በተጠናከረ ሁኔታ ለማፈንና ለማሰናከል ኃይል እንዲኖረው ለማድረግ ነው ተብሏል። የወያኔን አገዛዝ የሚያገለግሉ ልዩ ልዩ ድረገጾች በሳይበር ባለሙያዎች ጥቃት እየተሰናከሉ አገልግሎታቸው በየጊዜው የሚቋረጥ መሆኑ ይታወቃል። ወያኔ የንግዱን ስትራቴጂ ያመሰው በመሆኑ ነጋዴዎች መሬታቸውን እየገለጹ ይገኛሉ። የወያኔው መከላከያ ሚኒስትርና በስሩ የሚገኙ የተለያዩ ተቋማት በንግዱ ላይ መረን የለቀቀና ግልጽ የሆነ የወሮበላ ተግባር ሲፈጽሙ ቆይቷል። በፒያሳ በመርካቶና በሌሎች ቦታዎች ለሚገኙ በትግራይ ተወላጆች ንብረትነት ለተመዘገቡ የወርቅ ቤቶች በመከላከያ መኪናዎች ወርቅ ያስጫኑ እንደሚያቀርቡ ይታወቃል። ከውስጥ በአንጥረኝነት ከሚሰሩ ዜጎች ለማወቅ እንደተቻለው የሚቀርቡት ወርቆች ሁለት አይነት ሲሆኑ አንደኛው ከአረብ ሀገር ካለቀረጥና እንዲሁም ካለምንም የግብር ክፍያ ወደ ሀገር ውስጥ የሚገባ ሲሆን ሌላኛው ደግሞ በሀገር ውስጥ ወርቅ ከሚወጣባቸው የተለያዩ አካባቢዎች በተለያየ ሁኔታ የተገኘ ነው። ከዚህ በተጨማሪም እነዚህ የወያኔ መከላከያ ተቋማት የተለያዩ ኤሌክትሮኒክስ ዕቃዎችን፣ ቴሌቪዥን፣ አልባሳት፣ የሞባይል ቅፎችንና ተዛማጅ ዕቃዎችን፣ መኪናዎችንና መለዋወጫዎችን፣ ብትን ጨርቃጨርቆችን፣ የቤትና የቢሮ ዕቃዎችን፣ የሕክምና መገልገያ ቁሳቁሶችን፣ መድኃኒቶችን፣ የህትመት ቁሳቁሶችን፣ የመኪናን ጎማና ባትሪዎችን ወዘተ ከቀረጥ ነጻ የሚያስገቡና የጉምሩክ የመጋዘን ኪራይ እንኳን የማይከፍሉ ሲሆን ቀረጥ ከፍለው ከሚያስገቡ ነጋዴዎች ከሚሸጡበት ከ50% በታች በሆነ ዋጋ በመሸጥ ገበያን እያወኩና እየረበሹ ከመሆናቸው በተጨማሪ ህጋዊ ነጋዴዎችን እየገፉ ከስራ ውጪ በማድረጋቸው የነጋዴዎች ምሬት ከእለት ወደ እለት እየጨመረ መምጣቱን ተገንዝበናል።
ወያኔ በ10 አመታት ሀገሪቱን በ10 እጅ እጥፍ በብድር እዳ እየዘፈቃት መሆኑ የወቅቱ የመነጋገሪያ ርዕስ እንደሆነ ታወቀ። የወያኔ ቁንጮች በአጠቃላይ ለሀገርና ለወገን ደንታ ቢስ ናቸውና አሁን ሀገሪቱን የዘፈቁበት የእዳ ክምር በመጪዎቹ 20 ትውልዶች እንኳን ተከፍሎ የማይዘለቅ መሆኑን የመዋለ ንዋይ ጠበብቶች ያስረዳሉ። ወያኔ ከዋናው እና ዓለም አቀፍ ድርጅቶች የተበደረው ገንዘብ መጠን ከ22 ቢሊዮን የአሜሪካን ዶላር በላይ እየነጎደ መሆኑ መገንዘብም ተችሏል። ለዚህ ለተጠቀሰው እዳ በየአመቱ በአነስተኛ ግምት ከ350 ሚሊዮን የአሜሪካ ዶላር በላይ መክፈል የግድ ይሆናል። ይህ የተቆለለው ብር የተገኘው በትምህርት መስፋፋት፣ በመንገድ ግንባታ፣ በጤና አጠባበቅ ስርጭት፣ በመጠጥ ውሃ፣ በኤሌክትሪክ ኃይል ምርትና ስርጭት፣ በኢንተርኔትና በሞባይል ስልክ ኔትወርክ፣ በኤርፖርት ማስፋፊያ፣ በኢንዱስትሪ መንደር ግንባታ፣ በስኳር ፋብሪካዎች ግንባታ፣ በእግር ኳስ ስቴዲየሞች ግንባታ ታ ወዘተም ሲሆን አብዛኛዎቹ ከስማቸው በስተቀር በስራ ላይ ተርጉሞ መታየት የተሳናቸውና ብዙዎችም ከአፋዊ ባለፈ ግልጋሎት የማይስጡ በመሆናቸው በብድር ወጪ ተደረገባቸው የገንዘብ መጠንና አገልግሎታቸው የሰማይ የምድር ያህል ይራራቃሉ። የቻይና መንገዶች በአብዛኛው ሳይመረቁ በመፈርፈር ይጀምራሉ። ትምርት ይስሙላ በመሆኑ የተለያዩ ዲግሪዎች ይዘው የማያነቡና የማይጽፉ ምሩቃን ቁጥር ተበራክቷል። በጤና ስም ግድግዳና ጣሪያ ከመሰራቱ ባለፈ የመመርመሪያ መሳሪያና መድኃኒት ባለመኖሩ ወጣት ሐኪሞች እየተማረሩ ለስደት ተዳርገዋል። በብድር ስም የሚገኘውን ገንዘብ በተለያዩ እርከኖች ላይ ተቀመጡ የወያኔ ቁንጮች እየመነተፉ ባለበት ሁኔታ የሀገር እድገት ውስጧን አስርባ ፊቷን እንደምትቀባ ያለች ኮማሪትን የመሰለ ነው በማለት የመዋለ ንዋይ ጠበብቶች ይገልጻሉ።
ወያኔ የግቤ 3 ኃይል ማመንጫ ግድብ ስራው ተጠናቆ መመረቁን ባስታወቀ በሳምንቱ የኤሌክትሪክ ኃይል በተደጋጋሚ እየተቆራረጠ መሆኑን ታወቀ። በመሰረቱ የግቤ 3 ግንባታ በአለም አቀፉ ህብረተሰብ ተቃውሞና ውግዘት ሲቀርብበት የቆየ መሆኑ የሚታወቅ ነው። በቱርካና ሐይቅ አካባቢና በሁለቱም ሀገራት ማለትም በኬንያና በኢትዮጵያ ድንበር የሚኖሩ ህዝቦችን ተፈጥሯዊ መብት የሚጎዳ በመሆኑ በሁለቱም ሀገሮች የሚኖሩ ህዝቦች ተቃውሟቸውን አሰምተዋል አሁንም እያሰሙ ነው። ወያኔ ከዚህ ጉዳይ ጋር በተያያዘ በርካታ የአካባቢውን ተወላጆች እያሰረ ደብዛቸውን አጥቷል። የግድብ ሲመረቅ የወያኔ ባለስልጣኖች ለአንድም ደቂቃ ኤሌክትሪክ ሊቋረጥ እንደማይችል በመግለጽ የፖለቲካ ትርፍ ለማግኘት ቢቀላሙዱም ሰሞኑን በድፍን ሀገሪቱ ኤሌክትሪክ በተደጋጋሚ እየተቆራረጠ መገኘቱ የወያኔን እድገት እርቃኑን አሳይቷል። የኃይል ማመንጫ ቀድሞውንም ለፖለቲካ ትርፍ እንጂ ስራው ሳይጠናቀቅ የተመረቀ መሆኑን በፍኖተ ዲሞክራሲ ሬዲዮ መዘገባችን ይታወሳል።
ጽና ወያኔ እሰጥ አገባቸው እየከረመዱ እየታየ ነው። ከአባይ ግድብ ጋር በተያዘ ወያኔና ግብጽ ያላቸው ግንኙነት አፋዊ እንደሆነ የሚታወቅ ነው። በግድቡ ዙሪያ ላይ በየጊዜው መግባባት ላይ መድረሳቸው ቢገልጹም የወያኔ በኃይል ሊሞክሩን ከሚለው የጅል ፉከራ በግብጽ በኩል አንዳንድ ወያኔን የሚቃወሙ ድርጅቶችን ያስጠጋቸው መሆኑ በቅርቡ ጋድ መውጣቱ በመታወቁ ውጥረቱ ከፍ እያለ መምጣቱን የፖለቲካ አዋቂዎች ያስረዳሉ። ከአሁን ቀደም ወያኔና ሻቢያን ኢትዮጵያን ለማፈራረስ በመቆማቸው ግብጽ እንደነ ሶሪያ፣ ኢራቅ፣ ሳውዲ፣ ሊቢያ የመሳሰሉ ጸረ ኢትዮጵያ ኃይሎች ሁሉ የበኩሏን ሚና ስትጫወት መቆይቷ ታሪክ የመዘገበው ሐቅ ነው። ዛሬ ወያኔን ለመጣል ወይም ደግሞ ጽንፈኛ የሆነውን ከኢትዮጵያ የመገንጠል ዓላማ የሚያራምዱ ኃይሎችን መርዳቷ እንደማያስገርም የሚገልጹ ብዙዎች ናቸው። ከሁሉም በላይ አንድ የኦሮሞ የቴሌቪዥን ጣቢያ ከግብጽ ባረብኛ ስርጭት እንደሚተላለፍ መስማቱ በርካቶችን እያነጋገረ መሆኑ ተገንዝበናል። ከወያኔ ሾልከው ከሚወጡ መረጃዎች መገንዘብ የተቻለው ይህ የግብጽን ሁኔታና የሳውዲና የኳታር ከኤርትራ ጋር ጡት መጣባትን ለመቋቋም በሚል በጅቡቲ የባህር ኃይል ለማቋቋምና አንድ የምድር ጦር ኃይል ለማስፈር መታቀዱም ታውቋል።
የአባይ ግድብ ብዙ ጥያቄዎችን ያስነሳና ትችት የደረሰበት መሆኑ የሚታወቅ ሲሆን ሰሞኑን አነጋጋሪነቱ ጨምሯል። ከነዚህ ጉዳዮች መካከል ከግብጽ ጋር ያለው የግንኙነት መሻከርና ውጥረት አንዱ ሲሆን ግድቡ እየጠየቀ ያለው ወጪ በከፍተኛ ደረጃ መጨመሩ ሌላው ሆኖ ተገኝቷል። ግድቡን ለማጠናቀቅ ብዙ ገንዘብ ወጪ መሆን ያለበት መሆኑ የሚታወቅ ቢሆንም ግድቡ ቢያልቅ እንኳን የኤሌክትሪክ ኃይሉን ወደ ሌሎች ቦታዎች ለመውሰድ ኃይል አስተላላፊ ጣቢያዎችን መገንባት አስፈላጊ መሆኑንና ለዚህም $1 ቢሊዮን በላይ የሚያስፈልግ መሆኑን ባለሙያዎች ይናገራሉ። ለግድቡ ግንባታ እስካሁን የወጣው ወጪ በሌሎች እንደ ፀሐይ፣ ንፋስና የጂኦተርማል ኤሌክትሪክ ኃይል ማመንጫዎች ላይ ቢሆን ኖሮ የበለጠ ውጤት ማስገኘት ይቻል ነበር የሚሉ ባለሙያዎች በርካታ ናቸው። የወያኔ አገዛዝ ግድቡ በሰላም ቢያልቅ እንኳን አብዛኛውን የኤሌክትሪክ ውጤት ወደ ውጭ ሀገር ልኮ ገቢ ለማግኘት እቅድ እንዳለው ይታወቃል።
የግብጽ መንግስት ቲራንና ሳናፍር የተባሉትን በቀይ ባህር ላይ የሚገኙትን ሁለት ደሴቶች ለሳውዲ አረቢያ ለመስጠት መስማማቱ ሲታወቅ ውሳኔው የግብጻውያንን ከፍተኛ ቁጣና ተቃውሞ ቀስቅሷል። ሁለቱ አገራት ከስምምነት የደረሱት ባለፈው ሚያዝያ የሳውዲው ንጉስ ሳልማን ግብጽን በጉበኙበት ወቅት ሲሆን የግብጽ መንግስት ስምምነቱ እንዲጸድቅ ጉዳዩን ወደ ፓርላማው አስተላልፎታል። ስምምነቱ ሳውዲ አረቢያን ከግብጹ ሻርም ኤል ሼክ ጋር የሚያገናኝ ድልድይ መገንባት፣ ግብጽ ለመኖሪያ ቤቶች ግንባታ የምታውለው የ1.8 ቢሊዮን ዶላር እርዳታና ለአምስት አመታት የሚቆይ የነዳጅ አቅርቦት ድጎማን ያካትታል። የነኑ ስምምነት የግብጽ ከፍተኛው ፍርድ ቤት ባለፈው ሰኔ ወር ላይ ግብጽ በደሴቶች ላይ ያላት ሉዓላዊነት ተላልፎ መሰጠት የለበትም ሲል ውድቅ ያደረገው ሲሆን በያዝነው ወር መጀመሪያ ላይ ደግሞ የመንግስት አማካሪ የሆነ አንድ አካል ፍርድ ቤቱ በውሳኔው እንዲጸና የውሳኔ አስተያየቱን አስተላልፏል። መንግስትም የይግባኝ ጥያቄ በማቅረብ ውሳኔውን ተቃውሟል። ፍርድ ቤቱ የመጨረሻ ውሳኔውን በጥር ወር እንደሚያሳልፍም ይተበቃል። የዲሲቶቹ ጉዳይ በሁለቱ አገራት መካከል የጭቅጭቅ መንስኤ ሆኖ የቆየ ሲሆን ይህንኑ ተከትሎ የሳውዲ መንግስት ለግብጽ ያደርግ የነበረውን የነዳጅ አቅርቦት ማቋረጡ ይታወሳል። ሳውዲ አረቢያ ለግብጽ በቢሊዮኖች የሚቆጠር እርዳታ አድራጊ መሆኗም ይታወቃል። የሳውዲ አረቢያና የግብጽ ባለስልጣናት ያሁኑ ስምምነት ተቀባይነት እንዲያገኝ በሚል ደሴቶቹ በመሰረቱ ንብረትነታቸው የሳውዲ አረቢያ መሆኑንና በሳውዲ አረቢያ ጥያቄ መሰረት ግብጽ ከ1950 ዓመተ ምህረት ጀምሮ ታስተዳድራቸው እንደነበር ይገልጻሉ። ይሁን እንጂ ውሳኔውን አመረው የተቃወሙት ግብጻውያን ጠበቆችና የህግ ሰዎች ደሴቶቹ ከ1906 ዓመተ ምህረት ጀምሮ ማለትም ሳውዲ አረቢያ እንደ ሀገር ከመመስረቷ በፊት በግብጽ ቁጥጥር ስር የነበሩ መሆናቸውን ገልጸዋል። ደሴቶቹ ቀደም ባለው ዘመን የኦቶማን ኢምፓየርና በወቅቱ የእንግሊዝ ቅኝ ግዛት የነበረችውን ግብጽን ያዋስኑ የነበረ ሲሆን በአሁኑም ዘመን የጆርዳንን የአካባ ባህረ ሰላጤና የእስራኤልዋን ኤላይት ወደብን የሚያዋስኑ መሆኑ ከፍ ያለ ጂኦፖለቲካዊ ጠቀሜታ አላቸው። የደሴቶቹን ጉዳይ ልዩ የሚያደርገው ሌላው ነጥብ የመካከለኛው ምስራቅ ፖለቲካዊ ሁኔታ በእጅጉ የቀየረው የአረቦችና እስራኤል የስድስቱ ቀን ጦርነት መንስኤ መሆኑ ሲሆን ይኸውም ግብጽ በ1967 ዓመተ ምህረት የቲራንን የባህር ወሽመጥ በመዝጋቷ ነው። ስምምነቱን አስመልክቶ አልሪያድ የተባለው የሳውዲ ጋዜጣ የታላቅ ራዕይ እውን መሆን ሲል አወድሶ ሊገነባ የታቀደው ድልድይ የአፍሪካና የመካከለኛው ምስራቅ ክፍለ ዓለማትን የሚያገናኝ ፕሮጀክት በማለት ገልጾታል። በአንጻሩ ውሳኔው በግብጻውያን የማህበራዊ መገናኛ ከፍተኛ የተቃውሞ መግለጫና መነጋገሪያ ርዕስ የሆነ ሲሆን አልአህራም የተባለው ታዋቂው የግብጽ ጋዜጣ ውሳኔውን እጅግ አከራካሪና ግራ አጋቢ ሲል ገልጾታል። እርምጃው ቢያንስ ወትሮውንም በውጥረትና በተጻነፈ ፖለቲካ በተበከለው የመካከለኛው ምስራቅ ፖለቲካዊ ድባብ ላይ አንድ ተጨማሪ ችግር መሆኑን አብዛኞች ይስማሙበታል።
በወያኔ አገዛዝ ተልከው ሶማሊያ ውስጥ አገልግሎት በመስጠት ላይ ያሉ ህይወታቸውን ያጡ ወታደሮች ቁጥር አለመታወቁ አነጋጋሪ ሲሆን ለቤተሰብና ለዘመድ መሞታቸው ያልተነገረላቸው በርካታ እንደሆኑ ታውቋል። በአፍሪካ ህብረት የሰላም አስከባሪ ስር የተሰማሩ የተወሰኑ ወታደሮች መኖራቸው ሲታወቅ ወያኔ አገዛዝ ከባዳን በተሰጠው ትዕዛዝና ጠርቀም ያለ የጥቅም ድርጎ በተለያዩ ወቅቶች ከሰላም አስከባሪ ኃይል ጋር ያልተያያዙ በርካታ ወታደሮችን ማሰማራቱን ይታወቃል።
የቡሩንዲ መንግስት በሶማሊያ ውስጥ በሰላም ማስከበር ተግባር ላይ የተሰማሩትን ወታደሮች በቅርቡ ለማስወጣት እቅድ እንዳለው ገልጿል። መንግስት ወታደሮቹን ለማስወጣት የወሰነው ላለፉት 11 ወራት ወታደሮቹ ከአውሮፓ ህብረት መከፈል የሚገባቸው አበል ስላልተከፈላቸው መሆኑን ገልጾ በሚቀጥለው ጥር ወር ላይ አበላቸው የማይከፈል ከሆነ እስከ 5500 የሚደርሱት ወታደሮች ከሶማሊያ የሚወጡ መሆናቸውን ጨምሮ ይፋ አድርጓል። የቡሩንዲ መንግስት በአገር ውስጥ በሚካሄደው የዜጎች አፈናና ግድያ ከዓለም አቀፉ ህብረተሰብ ጋር ፍጥጫ ውስጥ መግባቱ የሚታወቅ ሲሆን በእቅዱ መሰረት ወታደሮቹን ካስወጣ ውጥረቱን ይበልጥ ሊያባብስ ይችላል የሚል ግምት አለ። በሶማሊያ ውስጥ ከተሰማሩት 22000 የሰላም አስከባሪ ኃይል የቡሩንዲው ጦር 1/4 መሆኑ ይታወቃል።
በአፋር፣ በትግራይ፣ በጋምቤላ፣ በሚንሻንጉል ጉምዝና በሶማሊያ ግዛቶች ባሉ የስደተኞች ጣቢያዎች አገልግሎቶችን ለማስፋፋትና የስደተኞችን የኑሮ ሁኔታ ለማሻሻል የዓለም ባንክ 100 ሚሊዮን ዶላር እርዳታ የሰጠ መሆኑ ታውቋል። ገንዘቡ የስደተኞችን የሶሻልና የኢኮኖሚ ሁኔታ ለመለወጥና መሰረታዊ አገልግሎቶችን ለማሟላት ይውላል ተብሏል። በኢትዮጵያ ከደቡብ ሱዳን፣ ከሶማሊያና ከኤርትራ የተሰደዱ 733000 ስደተኞች ይገኛሉ።
ከአውሮፓው ህብረት ጋር የስደተኞችን ዝውውር ለመግታትና ወደ የመጡበት የመመለስ ስምምነት በመፈረሟ የህዝብ ተቃውሞ የገጠማት ማሊ በቅርቡ በፈረንሳይ መንግስት ወደ ሀገሯ የተባረሩትን ሁለት ስደተኞች አልቀበልም በማለት በመጡበት አውሮፕላን መልሳቸዋለች። ስደተኞቹ የሚጓጓዙት በአውሮፓ የጉዞ ሰነድ ሲሆን ምንም አይነት የማሊ ዜግነታቸውን የሚያረጋግጥ ሰነድ ያለመያዛቸውም ተረጋግጧል። መንግስት ከናካቴው ስደተኞቹ የማሊ ዜጋ ስለመሆናቸው እርግጠኛ አይደለም ሲል ገለጸ ሲሆን ከጸታው የማሊ ተወላጅ የሚመስልን ሁሉ መቀበል እንደማይችልም አስታውቋል። የፈረንሳይ መንግስት ይህን መሰሉን ሰነድ ዲሴፓሴ ስደተኞችን ለማባረሪያ መጠቀሙ የዓለም አቀፍ ስምምነቶችን እንደሚጻረር በመግለጽ ድርጊቱን አውግዞታል። በተጨማሪም የአየር መጓጓዣ አገልግሎት ሰጪዎች ይህን መሰሉን ሰነድ ይዘው የሚበሩ መንገደኞችን ወደ ማሊ እንዳያጓጉዙ አስጠንቅቋል። ጉዳዩን አስመልክቶ የፈረንሳይ መንግስት ምንም አይነት ማስተባበያም ሆነ የተቃውሞ አስተያየት አልሰጠም። ፈረንሳይ ከሀገሯ በብዛት ካስወጣቻቸው ከሰሃራ በታች ካሉ የአፍሪካ አገራት ስደተኞች ውስጥ ማሊ አንዷ መሆኗ የሚታወቅ ሲሆን በ2015 እንደ አውሮፓ አቆጣጠር 290 ስደተኞች መመለሳቸው ታውቋል። የአውሮፓው ህብረት አፍሪካውያን ስደተኞችን ከአባል አገራቱ ለማስወጣት እንዲሁም በተለያዩ መንገዶች ወደ አህጉሩ የሚፈልሱትን ስደተኞች ለመግታት ከተለያዩ የአፍሪካ መንግስታት ጋር መሰል ስምምነቶች መፈራረሙ የሚታወስ ሲሆን ወያኔም ይህን መሰል ስምምነት በመፈረም እንደ ማሊ ሁሉ በመቶ ሚሊዮኖች የሚቆጠር ዶላር ከአውሮፓው ህብረት ማግኘቱ ይታወሳል። የፖለቲካ ታዛቢዎች የአውሮፓ ህብረት የአፍሪካውያንን ስደት ለመቀነስ የስደቱ ምንጭ ከሆኑ ወያኔን ከመሰሉ አምባገነን መንግስታት ጋር የሚያደርገው ድርድር ተፈላጊውን ውጤት ያስገኝ መቻሉ እጅግ አጠራጣሪ ከመሆኑም በላይ ምናልባትም አፍሪካውያኑ አምባገነኖች ከስምምነቱ የሚያጋብሱትን ገንዘብ አፋኝ ስርዓታቸውን ማጠናከሪያ ስለሚያደርጉትና ይህም በበኩሉ ህዝብን ለተጨማሪ ስደት መጋበዙ አይቀሬ በመሆኑ መፍትሄ ያሉትን ዘዴ ዳግም ሊመረምሩት ይገባል ይላሉ። በኮንጎ ዲሞክራቲክ ሪፐብሊክ በመንግስትን ባለስልጣኖችና በተቃዋሚ ኃይሎች መካከል ሚስተር ካቢላን ከስልጣን መውረድ አስመልክቶ ከፍተኛ ውጥረት ባለበት በአሁኑ ወቅት ቀደም ብለው የተያዙ የተቃዋሚ ፓርቲ መሪዎችና አባላት ፍርድ ቤት ቀርቦ በጥፋተኝነት የተፈረደባቸው መሆኑ ታውቋል። ፍራንክ ዲዮንጎ የተባሉት የተቃዋሚ እንቅስቃሴ መሪ የፕሬዝዳንቱ ጠባቂ የነበረውን ግለሰብ በቤታቸው አግተዋል፣ በደጋፊዎቻቸው አስደብድበዋል የሚል ክስ ቀርቦባቸው በአምስት ዓመት እስራት እንዲቀጡ ፍርድ ቤቱ ወስኗል። ሉሙምባሺ በተባለችው ሁለተኛዋ የኮንጎ ከተማ ውስጥ ደግሞ ፕሬዝዳንቱን በመቃወም ሰልፍ አድርጋቸዋል ተብለው ክስ የቀረበባቸው 15 ሰዎች የሶስት ዓመታት እስራት ተበይኖባቸዋል። ስለመጪው ምርጫ በመንግስትና በተቃዋሚ ኃይሎች በኩል እየተካሄደ ያለው ድርድር የቀጠለ ቢሆንም ፍርድ ቤቶቹ ያሳለፏቸው ውሳኔዎች ያለውን ውጥረት ከመጨመር በላይ ድርድሩን ለመቋጨት እንቅፋት ይፈጥራል ተብሎም ተገምቷል። አድማጮቻችን፣ የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል። ናሚቢያ ያልተነገረው እልቂት ጄኖሳይድ።
ታሪክ በአሸናፊዎች ይጻፋል የሚለው አባባል በውስጡ ታሪክ በአሸናፊዎች ሊፋቅ መቻሉንም ያሳያል። ጆርጅ ኦርዌል ታሪክን በተመለከተ ዛሬም በቁጥጥር ስር ያለ ኃይል ትናንትንም ይቆጣጠራል እንደሚለው ማለት ነው። ታሪክ ተገቢ ስፍራና ዕውቅና ሰጥቶ ያልመዘገባቸው ወይም በበቂ ያልዘገባቸው ወይም አዛብቶና አሳንሶ የዘገባቸው ወይም እስከናካቴውም የካዳቸው የፍጅት ታሪኮች ጥቂት አይደሉም። ቀደም ካሉት በአሜሪካ ህንዳውያን ዜጎች ላይ የተካሄደው የዘር ማጥፋት ፍጅት በቅኝ ገዢዎች የጋድ ወረራ ወደ ፍጹም ባርነት ከተሸጋገሩት አፍሪካውያንና የእስያን ህዝቦች አንስቶ እስከ ቅርቡ የኢትዮጵያችን ቀይ ሽብርና በመካከሉ የተካሄዱትን ሽብሮች መጥቀስ ይቻላል።
የዚህ መሰሉ ታሪክ መዛባት ሰለባ ከሆኑት ሀገራት አንደኛዋ አፍሪካዊቷ ናሚቢያ በደቡብ ምዕራብ አፍሪካ የምትገኝ ሀገር ስትሆን እንደ አብዛኛዎቹ የአፍሪካ ሀገራት ለዘመናት በአውሮፓውያን ቅኝ ግዛት ስር ስትማቀቅ ኖራ የደቡብ ምዕራብ አፍሪካ ህዝባዊ ድርጅት ስዋፖ ባካይደው ሩብ ምዕት ዓመታት የፈጀ ተጋድሎ በ1982 ዓ ም ነጻነቷን ከአፓርታይድ ደቡብ አፍሪካ ተቀዳጅታለች። ናሚቢያ በእንግሊዝ የበላይነት ስር በነበረችው ደቡብ አፍሪካ ቁጥጥር ስር ከመውደቋ ቀደም ብሎ እንደ አውሮፓ አቆጣጠር ከ1884 እስከ 1915 በጀርመን ኤምፓየር ቅኝ ግዛት ስር ወድቃ እንደነበር አይዘነጋም። ይሁን እንጂ ጀርመን በመጀመሪያው የዓለም ጦርነት ስትሸነፍ ቅኝ ግዛቶቿን ሁሉ በማጣቷ ናሚቢያም ካንዱ ቅኝ ገዥ ወደ ሌላው እንደ ውርስ ንብረት ተላልፋ ተሰጣለች። የቅኝ ገዢዎች መረባረቢያ የሆነችው ናሚቢያ ከብዙዎች ቅኝ ተገዢዎች በከፋና በተለየ መልኩ የማይነገር ፍጅትና ሰቆቃን አስተናግዳለች። ታሪክ የተለያዩና ኋላ ላይ ለናዚዎችና ለአፓርታይድ የሰቆቃ ተግባሮች መጠንሰሻ እርሾ መሆኗንም መስክሯል። ታዲያ አምና የአርመናውያንን ፍጅት መቶኛ ዓመት መታሰቢያ አስመልክቶ የሮማው ካቶሊክ ቤተክርስቲያን ጳጳስ ፍራንሲስ በመጀመሪያው የዓለም ጦርነት ወቅት በዛሬቱ ቱርክ በዘመኑ መጠሪያዋ ኦቶማን ኢምፓየር በአርመን ህዝብ ላይ ያካሄዱትን የጅምላ ፍጅት የሃያኛው ክፍለ ዘመን የመጀመሪያው ፍጅት በማለታቸው ናሚቢያውያን በእጅጉ ተቃውመውታል። የተቃውሞ መሰረት ፍጅቱን በመካድ ሳይሆን ታሪኩ ተዛብቶ በመቅረቡ ነው። እርግጥ ነው ፍጅቱ የአንድ ቢሊዮን ተኩል አርመናውያንን ህይወት በልቷል። ለቀጠለውና እስከዛሬም ለደረሰው የአርመናውያን ስደት መሰረቱን ጥሏል። የህዝቡን መጻይ ህይወት ከመሰረቱ ለውጧል። የብዙ አገራት መንግስታት የተባበሩት መንግስታትን ጨምሮ ፍጅቱን በጄኖሳይድ ላለመቀበል አሻፈረኝ ብለው አንድ ክፍለ ዘመን ያህል ቆይተዋል። ቢል ክሊንተን ስልጣን ላይ በነበረበት ዘመን የሩዋንዳ ፍጅት ጄኖሳይድ አይደለም በሚል ተሰጥ አገባ ሰበብ እልቂቱን ለማስቆም ማድረግ የሚገባውን ባለማድረጉ በሶስት ወር ያህል ጊዜ ውስጥ 800 ሺህ ሩዋንዳውያን እንደተፈጁት ማለት ነው። የሆነው ግን ባለማወቅ ሳይሆን ሆን ተብሎ ነው። ወደ ዋናው ነጥብ ስንመለስ የአርመናውያኑ ፍጅት ጳጳሱ እንዳሉት የ20ኛው ክፍለ ዘመን የመጀመሪያው ፍጅት አይደለም። አያሌ የታሪክ ሰነዶች የአርመናውያኑ ፍጅት የቀደመ የዘር ማጥፋት ወንጀል በናሚቢያውያን ላይ እንደተካሄደ ያረጋግጣሉ። ከአውሮፓ ዋነኛ ቅኝ ገዢዎች ማለትም እንግሊዝ፣ ፈረንሳይ፣ ስፔን እና ቤልጅየም ታሪክ አኳያ የጀርመን ቅኝ ገዢነት ታሪክ አጭርና የነበራትም ድርሻ በአንጻራዊ ደረጃ አናሳ ነው ማለት ይቻላል። ራሷ ጀርመን ከሞላ ጎደል በዛሬ መልኳ የተመሰረተችው እንደ አውሮፓ አቆጣጠር በ1871 ሲሆን ግማሽ ምዕት ዓመት ባልሞላ ጊዜ ውስጥ የነበሯትን የቅኝ ግዛቶች በሙሉ አጣለች። ይህ ግን ለተወሰነ ጊዜም ቢሆን በቅኝ ግዛትነት በያዘቻቸው አገራትና ህዝቦች ላይ ያደረሰችውን ሰቆቃ ሌሎች አቅኞች ካደረሱት ያነሰ አያደርገውም። የጀርመን አቅኞች በ1884 ናሚቢያን በቁጥጥራቸው ስር እንዳዋሉ ተከትሎ በመጣው የዜጎች ግድያ፣ መሬታቸውን መቀማትና መፈናቀል፣ ከብቶችና ሌሎች ንብረቶቻቸውን መዘረፍና የሴቶቻቸው መደፈር ወዘተ በ1904 በመድሪቱ ላይ ይኖሩ የነበሩትን የሄሮና የናማ ብሔረሰብ ህዝቦች ቁጣና አመጽ ሊወልድ ይችላል። ይህም የተቃውሞ አመጽ የቅኝ ገዢውን ኃይል በማስቆጣቱ በነዋሪው ላይ ዘግናኝ የሆነ የዘር ማጥፋት ወንጀል ተካሂዷል። በ10 ሺዎች የሚቆጠሩ ሄሬሮዎች በረሃ ላይ ያለ ምግብና ውሃ ተጥለው እንዲያልቁ ተደርገዋል። ከፍጅቱ የተረፉት ተከበው በአስከፊ ሁኔታ የባርነት ሥራ እንዲያከናውኑ ተደርገዋል። ታሪክ እንደዘገበው 3000 ያህል የሙታን ናሚቢያውያን ጭንቅላቶች ወደ በርሊን ተልከው ሳይንቲስቶቻቸው አፍሪካውያን ዝቅተኛ ፍጥሮች መሆናቸውን እንዲያረጋግጡ ማዘዛቸውን የሚገልጽ ዘረኛና ጸረ ሰብ የሆነ ተግባር ፈጽመዋል። የጀርመን ቅኝ ገዢዎች ከናሚቢያ በ1915 ወጥተዋል። ሆኖም ግን ታሪክ አጥኚዎች ጀርመኖች በናሚቢያ ህዝብ ላይ ያካሄዱትን ሰቆቃ የተጠቀሙትን ዘዴ በ1940ዎቹ በአይሁዶች ላይ ካካሄዱት ፍጅትና ሰቆቃ ጋር ያገናኙታል። እንደ ታሪክ አዋቂዎቹ እምነት የናሚቢያው ፍጅት ቀዳማይ ሆሎኮስት ወይም ጥላ ነው። የናሚቢያ የሰቆቃ ታሪክ ግጥምጥሞሽ በዚህ አያበቃም። ናሚቢያን ከጀርመን በእንግሊዞች አማካይነት የተረከበችው ደቡብ አፍሪካ የአፓርታይድን ስርዓት ከደቡብ አፍሪካም አስቀድሞ ተግባራዊ ያደረገችው እዚችው ናሚቢያ ውስጥ ነው። ይህ ሁሉ የሰቆቃ ታሪክ ለዓለም ህብረተሰብ ባዕድ ነበር። የጀርመኖች ታሪክ ሲወራ በአብዛኛው ሰው ጭንቅላት ውስጥ ብልጭ የሚለው የአይሁዶች መከራ ነው። የአንድ ህዝብ ሰቆቃ ሰሚ ጆሮ እንዲያገኝ የታሪኩ ባለቤት ሳያቋርጥ ድምፁን ማሰማትና የፍትህ ያለህ ሊል ይገባል። በተለይም ታሪኩን የደበቀው ክፍል ከሀያላኑ ውስጥ ከሆነ ጥረቱን እጥፍ ድርብ ያደርገዋል። የፍጅት ታሪኮች በዓለም ህብረተሰብ ተገቢ ቦታቸውን እንዳያገኙ ምክንያት ከሆኑት ጉዳዮች ዋነኛው የቀድሞ ቅኝ ገዢዎች በተለይም እንግሊዝ የቅኝ አገዛዝ ታሪኳን ለመመርመርና ከራሷም ሆነ ግፉን ከተቀበሉት ህዝቦች ጋር ይፋ የሆነ ይቅርታ በመጠየቅና የደም ካሳ በመክፈል ዘመናት ያስቆጠረውን የበደል ምዕራፍ ለመዝጋት እስካሁንም ፈቃደኝነት ያለማሳየቷ ነው። ሌላው ቀርቶ የቅኝ አገዛዝ መለዮ የሆኑ ሐውልቶቻቸው እንኳን ለማንሳት ፈቃደኛነት ካለማሳየታቸው በላይ አዳዲስ ሐውልትና መታሰቢያዎች እያነጹ ዛሬም የቅኝ ግዛት አስከፊ ታሪካቸውን ለማቆንጀትና በህዝብ ልብ ውስጥ ዘላለማዊ የመሆን ምኞታቸውን ገፍተውበት ይገኛሉ። የኢትዮጵያ አራጅ በመባል የሚታወቀውና በሶስት ቀናት ውስጥ 30,000 ኢትዮጵያውያንን የፈጀው ኢጣሊያዊው ማርሻል ሮዶልፎ ግራዚያኒ በ2012 እንደ ፈረንጆቹ አቆጣጠር አፊለ በምትባለው ከሮም ወጣ ብላ በምትገኝ ከተማ ውስጥ የመታሰቢያ ሐውልት ቆሞለታል። ድርጊቱ አያሌ ኢትዮጵያውያንን ማስቆጣቱ የሚታወስ ነው። ወያኔ ጉዳዩን በዝምታ በማለፍ ጸረ ኢትዮጵያነቱን ያስመሰከረበትም ተጨማሪ አጋጣሚ ሆኖ አልፏል። ሌላው ተመሳሳይ ምሳሌም ከ2015 ጀምሮ በኬፕ ታውን ደቡብ አፍሪካ የተማሪዎችን እንቅስቃሴ የወለደውና በአሁኑ ወቅት ዓለም አቀፍ ዕውቅናን ላተረፈው ተቃውሞ ምክንያት የሆነው ሴሲል ሮድስ የተባለው የአፓርታይድ አባትና የነጭ የበላይነት ዘረኛ ጠበቃ ሐውልት ከዩኒቨርሲቲው እንዲነሳ የቀረበው ጥያቄ ነው። ሐውልቱ የቆመው እንደ አውሮፓ አቆጣጠር በ1934 ሲሆን ከ50ዎቹ ጀምሮ ተቃውሞ ማስነሳቱ አይዘነጋም። ቤልጅግ እስከዛሬ ድረስ ግማሽ ሕዝቧን የፈጀችባትን ኮንጎን በይፋ ይቅርታ አልጠየቀችም። ምን ያህል ዘረፋ እንዳካሄደችም ፍንጭ ለመስጠት እንኳ ፈቃደኛ አይደለችም። እንግዲህ ይህንና ተመሳሳይ ታሪኮች በስተጀርባ ነው ያሁኑ የጀርመን መንግስት ከቀድሞ ቀኝ ግዛት አገራቱ ጋር በድርድር የኖረ ቁርሾን ለመፋቅ የመጀመሪያውን እርምጃ ለመውሰድ የደፈረው። እጅግ ቢዘገይም ተስፋ የሚፈነጥቅ እርምጃ ነው። ይህ አዲስ እርምጃ በመሰረቱ የናሚቢያውያን የረጅም ዓመታት የትግል ውጤትም ነው። ጀርመን ውስጥ የናዚ ዘመን ሆሎኮስትን አስመልክቶ ሰፋ ያሉ ውይይቶች ይካሄዳሉ። ይሁን እንጂ ውይይቶቹ የጀርመንን የቀድሞ ቀኝ ግዛቶች አያካትትም። ይህ ታሪክን ሆን ብሎ የመዘንጋት ሁኔታ በናሚቢያውያን አስተሳሰብ ውስጥ የተዳፈነውን ምሬትና ቁጭት ሊቀሰቅስ ችሏል። ከዚህም በተጨማሪ ናሚቢያውያን ከነጻነትም በኋላ በዘመነ ቀኝ ግዛት የተነጠቀው መሬታቸው አሁንም የተያዘው በቀድሞ ነጭ ሰፋሪዎች በመሆኑ አርሰው የሚተዳደሩበት መሬት ማጣታቸው በራሱ መልኩን የለወጠ ትግል እንዲያካሂዱ አስገድዷቸዋል። ደነዋሪዎቹ እምነት ጀርመኖች ላደረሱባቸው በደልና ዘረፋ ከይቅርታ ባሻገር የገንዘብ ካሳም ቢከፍሏቸው በግፍ የተነጠቁትን የራሳቸው መሬት መልሰው መግዛት ያስችላቸዋል። ይህን እውን ለማድረግ ድርድር በመካሄድ ላይ ያለ ሲሆን አፍሪካውያኑ ይገባናል የሚሉትን በቀላሉ የሚያገኙ አይመስልም። ጀርመናውያኑ ተደራዳሪዎች ጉዳዩን ይቅርታ በመጠየቅና አንዳንድ ፕሮጀክቶችን በመደጎም ሊያልፉት ይፈልጋሉ። ይሁን እንጂ ሰለባዎቹ የካሳ ክፍያው ለየግለሰቡ እንጂ በጅምላ እርዳታ መሆኑን በፍጹም የሚቀበሉት አይሆንም። ጀርመናዊው ተደራዳሪ ለዚህ የሚሰጡት መልስ የናሚቢያው ፍጅት ከአይሁዳውያን ፍጅት ጋር አይስተካከልም የሚል ነው። እውነተኛው ምክንያት ግን ከሁለቱም ተደራዳሪዎች አድማስ የዘለለ ነው። ማለትም ጀርመናውያኑ ጥያቄውን ከተቀበሉት ስምምነቱ ለቀጣይ ተመሳሳይ ጥያቄዎች እንደ ምሳሌ ወይም ፕሬሲደንት ያገለግላል ማለት ነው። ያ ከሆነ ደግሞ እንግሊዝ በባሪያ ንግድና በሌሎችም ቅኝ ግዛቶቿ ፈረንሳይ በአልጄሪያ፣ ቤልጂክ በኮንጎ ወዘተ ተመሳሳይ ግዴታ መወጣት ሊገደዱ ነው። ድርድሩ የት ደርሶ እንደሚቆም ጊዜ ይገልጻል። ይሁን እንጂ መጀመሩ በራሱ ለሌሎች የተደበቁና ተገቢውን ማካካሻ ለሚጠብቁ የከረሙና የተረሱ በደሎችን አደባባይ ለማውጣት በዳዮችንም ለማጋለጥ አበረታች ነው። ናሚቢያውያን የመብት ተሟጋቾችም አርአያነታቸው የሚደነቅ ነው። እስከዚህ ድረስ መጓዛቸው ያስመሰግናቸዋል። በርቱም ልንላቸው ይገባል።
ለማጠቃለል የወንጀልና የሽብር ታሪኮች ሀገር በቀል በሆኑ ኃይሎች ይዳፈናል አሊያም ይጣመማል። ለዚህ የኛዋን ኢትዮጵያ የሽብር ታሪክ እንደምሳሌ መጥቀስ ይቻላል። የቀሽብር አብዮታዊ ኮሚቴ በሚል ሀገር አቀፍ መዋቅር ስር የተካሄደን ሽብር ማጠየቂያ ከማቅረብ አንስቶ ጭርሱንም እስከ መካድ የደረሱትን አይተናል። ሽብሩን ያካሄደው አምባገነን መሪ ዝንብም አልገደልኩም የሚል ጸያፍ ውሸት ሲዋሽ፣ የሰብአዊ መብት ተሟጋች ነን የሚሉ ፕሮፌሰር ከነጭራሹም ሰለባዎቹን አላውቅም እስከ ማለት ተጉዘዋል። ኋላ ላይ ግን ግልጽ የሆነው ፕሮፌሰሩ ከፖለቲካ ወገንተኝነት ይነጻ በሚመስል የሰብአዊ መብት ተሟጋችነት ሽፋን ክፉ ፖለቲካዊ በቀል እያካሄዱ ነበር። ተቆቃን ማበላለጥ አይሆን እንጂ የደርጉ ቀይ ሽብር በብዙ መለኪያዎች ማለትም በተቆቃው ዘግናኝነት፣ ሽብሩ በፈጀው የዜጎች ብዛትና ከሽብሩ በኋላ የተፈጠረውና እስከዛሬም የዘለቀው ሀገሪቱን ወደ መፈራረስ ያቃረበው ሁኔታ ሲታሰብ የሌሎች ብዙ ሀገሮች ህዝቦችን የሽብር ታሪኮች ድንክዬ ያደርጋል። የሚያሳዝነው ይህን የመሰለውን የሽብር ታሪክ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ካካሄደው ያላሰለሰ ጥረት በስተቀር የሚገባውን ትኩረት አግኝቶ ቢያንስ ለህብረተሰብ መማሪያነት ማገልገል አለመቻሉ ነው። የኛው ሀገር ሽብር ሌላው አሳዛኝ ውጤት የሽብሩ ቀንደኛ ተዋንያን አሁንም የትላንት ሰለባቸው ኢህአፓ እንዳይኖርባት በተከለከለበት ሀገር ውስጥ በሰላም እየኖሩ ሲሆን፣ ይህ እንዳልበቃቸው ሁሉ ወንጀላቸው የሆነውን የሽብሩን ታሪክ ወያኔ ቡድን አበረታችነት አጣመውና አጥፍተው በመጻፍ ትውልድ እውነተኛ ታሪኩን እንዳይወርስ ከቀድሞ ወንጀላቸው ያልተናነሰ ታላቅ ጉዳት እየፈጸሙ መሆኑ ነው።
እድሜው ሲገሰግስ ከንቱ ሰው ዘንገታት ነገር ፈልኝ ማላይ ማለፉን ረሶ ፉን ረሶ አይቀርም። ዮስ እንደ ሸክላ አይቀር መንፋገት ያሆር እስሞላ ወድቃስ ክትሰበር ዮስ እንደ ሸክላ
የጠላት ደግ የምቧጮ ዘንግ መክደኛው የለም ነው ጠላት ምን ቢለማመጡት ጠላት ነው ተናግሬ ነበር ያውን በደም ጮኬ ወያኔ አጥፊንጂ ገምቢ አይደለም ብዬ የኢትዮጵያ ህዝብ በጠቅላላው ሊባል በሚችል ደረጃ ወያኔ ያገራችንና የህዝብ ሁሉ ጠላት መሆኑን ያውቃል ምንም የሚነገረው አዲስ ነገር የለም ወያኔ ምን ቢጨምት ውሻ የሥጋ ቤት ዘበኛ እንደማይሆነ ሁሉ ተለወጠ በሚል የሚታመን አይደለም። ይህን ህዝብ የሚያውቀውን ሐቅ ክደው ወይም ጥቅም አይናቸውን አውሯቸው ወያኔ የሽግግርና የለውጥ ሂደት አካልና አጋር ይሆናል ሲሉ የሚደመጡት በሚያሳፍር ደረጃ ራሳቸውን ምሁር ወይም የትግል መሪ ሊሉ የሚቃጣቸው መሆናቸው እየታየ ነው። በአሁኑ ወቅት ህዝብ ተነሳስቶ በወያኔ ላይ አምጿል። መሰረታዊና ጸረ ወያኔ ለውጥን ነው የሚፈልገው። ወያኔን በስልጣን የሚያቆይ ሂደትና ውጤት ፈላጊ አይደለም። ይህን ህዝባዊ ግብ እውን ለማድረግ ደግሞ ከጠላቱ ከወያኔ ጋር ሊያብር እንደማይችልም ያውቃል። ከወያኔ ጋር እንተቃቀፍ የሚሉት ግን በወያኔ አገዛዝ መቀጠል ጥቅም የሚያገኙት ናቸው። ይህ ግልጽ ነው። ከስልጣንና ዝርፊያው ቅርጫ ሊገቡ የሚፈልጉ የግንጠላ ገባችን የሚሟላው ወያኔ ካንቀስ 39 ጋር እስከ ቀጠለ ድረስ ነው ብለው የሚያምኑ ከታሪክ መማር ያቃታቸው ጉዶች ቆዳሞችና አገርን የጠሉ ጉዶች ናቸው ወደፊት ከወያኔ ጋር ብለው የሚደርቁ ከነዚህ መራቅና ዋና ግብን መሻት አስፈልጊ ነው ዛሬ ጎራ ለይቶ የተጀመረው ፍልሚያ በጎራ ማሸጋሸግ የሚታረቅ አይደለም በአንድ በኩል ወያኔና ጭፍሮቹ ሁሉም ያገር ተራቶች ሲሰለፉ በሌላ በኩል ደግሞ ሰፊው ኢትዮጵያ ህዝብ ቆሞ ይገኛል ሊታረቁ የሚችሉበት መንገድ የለም ከወያኔ ጎን የቆሙት ጥፋታቸውን ተረድተው ወደ ህዝብ ጎራ ሊቀላቀሉ እንደሚችሉ እንዳለ ሆኖ ማለት ነው በኢትዮጵያ ህዝብና በወያኔ መካከል ያለው ቅራኔ መቼም የማይታረቅ ነው ትግሉም የሚቆመው ወያኔ ሲወገድ ብቻ ነው። ወያኔ የውድቀት ጻረሞት ሲመጣበት ለማምለጥ የማይፈነቀለው ድንጋይ የለም። ቀደም ያየነው ነው። ህዝብን ለማደናገርና ለመከፋፈል ሴራውን ያበዛል። በለመደው ያፈና እርምጃ ሁሉ ይሰማራል። ያስቸኳይ ጊዜ አዋጅ ብሎ ጥቃቱን እንዳፋፋመው ሁሉ ማለት ነው። ይህ ግን እንደበፊቱ የሚሰራለት አይሆንም። ለምን ቢባል ህዝብ በቃኝ እንብኝ ብሎ ስለተነሳና የደምም ግብር ስለከፈለ ነው። ከወዲሁ እጥፍ ውድቅ የሚል ህዝብ አይደለም። ወያኔ ግን በዚህ በኩል ሙከራውን አላቆመም። ይቆዩና በአዲስ ብቅ ያሉትም ቅጥረኞቹ በሞላ እየተንቀሳቀሱ ናቸው። ህዝብን ከኢትዮጵያዊነት ወደ ጎጠኝነት ለማውረድ፣ የተከሰተውን አንድነት ለማፍረስ፣ ህዝብ እርስ በርሱ እንዲናከስና ለወያኔ እንዲያመች ለማድረግ። ምስጢራዊና ህቦ አይደሉም። በመድረክ ሲፍጨረጨሩ የምናያቸው አንዳንዶቹም ለህዝብ ተቆርቋሪ መስለው መርዛቸውን የሚረጩት ናቸው። አውቀናቸዋልና የሚያደርሱት ጉዳት አይኖርም ማለት ባንችልም ከተቋቋምናቸው ጥረታቸው ከንቱ እንደሚሆን ምንም አያጠራጥርም። አሁንም የሰላም ትግል አባወራንን የሚሉት ባመዛኙ የወያኔ አጋርና ደጋፊ ሆነው እናገኛቸዋለን። የዚህ ጩኸት አባወራዎች እነማን ናቸው ስንል መልሱን እናገኛለን። ሰላም ሰላም የሚሉት ትግልን ለማፈን ነው። በኢትዮጵያ አንድነት ግንባር ጊዜ መላ ወይስ ዱላ ብለው የትጥቁን ትግል የተቃወሙት የሰላሙን ትግል ሲገፉበት ልናይ ቀርቶ ከወያኔ ጎን ተሸጉጠው የአርበኞችን ታሪክ ሁሉ የክህደት የከሸፈ ሲሉ ነው የታዘብናቸው። ዛሬ በጎንደር የተቀጣጠለው የትጥቅ ትግል ሊደገፍና ሊበረታታ የሚገባው መሆኑን በመካድ በሰላም ትግል ሽፋን ወያኔን ጊዜ ሊሰጡት የሚጥሩትን ወግዱ ማለት እንዳለብን ግልጽ ነው። የሚታገለውን ህዝብ መርዳት መታደግ ነው ዋና ግዳቻችን እንጂ በትግሉ ላይ በረዶ ማፍሰስ አይደለም። የኢህአፓ ታጋዮችና ደጋፊዎች በሞላ በተቻላቸው መጠን ከህዝቡ ትግል ጎን እንዲቆሙና ተመክሯቸውንም ለትግሉ እንዲያውሉ ድርጅቱ ከጠራ ጊዜ አልፏል። ተሳትፏቸውም እየታየ መሆኑን ወያኔም ሊክደው አልቻለም። የህዝቡን ትግል መቀጠል የምንፈልገው ወያኔን መጣል ከሚል ብቻ ሳይሆን ይህ ትግል ኢትዮጵያዊነትንና የኢትዮጵያ አንድነትን ተገቢውን ቦታና ቅድሚያ የሰጠ በመሆኑ ነው። የህዝብ ትግል አገር አድን ሆኖ በመምጣቱና ወያኔንም ሆነ ሌሎች የአገር ጠላቶችን አሳፋሪና አስወጋጅ በመሆኑ ሚዛኑ ከፍተኛና አንደምታውም ታሪካዊ ነው። የትግል ቀጣይነት ዋናው ይዘት ደግሞ በተጨባጭ የሚያስፈልገውንና ትግሉን ወደ ድል የሚመራውን ስልት መጠቀም ነው። ሰላማዊ ሰልፎች በጥቃት ሲመቱ የሙት ከተማ አድማን መጠቀሙ ትግሉን አጎልብቶታል። የገጠሩን ትግል በከተማው ማጀብ ይገባል። ከሰልፍ ባሻገር የሥራ ማቆም አድማ በተለይም ላባደሩና ሰራተኛው በበረከተባቸው ቦታዎች፣ በቁልፍ ተቋሞችና ፋብሪካዎች ግልጋሎቶች አንጻር ማድረጉ ፍቱን ነው። የከተማውን የገጠሩን ትግል ማገናጀትም ወሳኝ ነው። ወያኔ አዋጅ ቢያጸድቅም ይህን ተቃውሞ እርምጃ መውሰድ እንደሚቻል በሰሞኑ በደቡብ ታይቷል። ወያኔ የዘመናዊ መገናኛ ብዙሃንን ቢያግድም እገዳውንም ማፍረስ የሚቻልበት መንገድ እንዳለ ታይቷል። የበላይነቱን ለወያኔ አሳልፎ መስጠት እንደማይገባም በሚገባ ታይቷልና ብሩህ ተስፋ እያበበ እንጂ ቀቢጸ ተስፋ እየተስፋፋ አይደለም። የኢትዮጵያ ህዝብ ለሽምቅ ውጊያ አዲስ አይደለም። ባስፈለገበት ተጋፍጦ ጠላትን ፊት ለፊት ወቅቷል። በሌላ ጊዜ አሸምቆ በዱር በገደሉ በመዋጋትም ለድል በቅቷል። የወያኔ የበላይነትና ጥንካሬ የህዝብ ጎራ እስከደከመና እስከተከፋፈለ ድረስ ብቻ ነው። ለዚህም ነው ወያኔ ቅጥረኞቹን አሰማርቶ አማራውን በየጎጡ ሊከፋፍል፣ ህዝብን በሃይማኖት ሊያቃርን፣ አማራውንና ኦሮሞውን ወዘተ ሊያፈራቀቅ እየጣረ ያለው። ለዚህም ነው የህዝብ ኃይሎች ኢትዮጵያዊነት አይሸራረፍ፣ የአገራችን አንድነት ይቅደም ብለው እየተዋደቁ ያሉት። ተናግረን ነበረ ዛሬ ሳይሆን ትላንት፣ አንድነት ከጠፋ ያመቻል ለጠላት። ወያኔ ለስልጣኑ መቀጠል ዋና መሰረት ያደረገው የህዝብን መከፋፈል ነው። በጎጥና በክልል ሸንሽኖ አንዱን ከሌላው አጋጭቶ ሁሉንም በአማራው ላይ አስነስቶ ሁሉንም አዳክሞ ተራ በተራ አጥቅቶ ስልጣኑን ሊያራዝም ቻለ። ይህን ሰራልኝ ያለውን ተንኮል ዛሬም ሊቀጥልበት ይጥራል እንጂ አይተውም። በግድያ ያምናል እየጎዳም ብዙ ጉዳት በህዝብ ላይ ለማድረስ እየጣረና እየተዘጋጀም ያለ ነው። ወያኔ ያው ወያኔ ነው። የህዝብ አንድነት ሲከሰት ግን መሰረቱ ይናጋበታል። እንዳሁኑ ጊዜ ማለት ነው። ሁኔታውን ለውጦ የበላይነቱን ለመያዝ ህዝብን መከፋፈልና ከፋፍሎም ማዳከም አለበት። ህዝብ ደግሞ ይህ እንዳይከሰት በሙሉ ልብና በአንድነት መቋቋም ያለበት ለዚህ ነው። አንድነታችን ይጠንክር፣ ከአንድነት ጠላቶች እንራቅ ብቻ ሳይሆን እንጋተራቸው የምንለውም የድላችን መንገዱና ቁልፉ ይህ መሆኑን ስለምንረዳ ነው። የአንድነታችንና የድላችን ወገንተኛ ነን እያሉ ግን ከፋፍለው ለወያኔ ሊሰጡን የሚጠሩትንም ከጥቅም ውጪ ማድረግ የትግላችን አካል ነው። ይህን ከተገነዘብ ወዳጅና ጠላትን በተመለከተ ምንም ብዥታ አይኖረንም። ወያኔም ሊያደናግረን አይችልም። ጠላትን ወዳጅ ከሚሉትም እንርቃለን። ማንን ወዳጅ ልናደርግ እንደምንችልም እንረዳለን። በዚህም መንገድ ትግላችን ይጠነክራል። በወያኔም ላይ ፍጹም ድልን ይቀዳጃል። የኢትዮጵያ አንድነት ለድላችን ወሳኝ ነው። ድል ለኢትዮጵያ ሕዝብ። በጋራ ትግላችን ወያኔ ይወገዳል።
ይሄ ቤት ላለው በደል ደርሶብኝ ጮሃለሁ ቺያለሁ ፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት። ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮሃለሁ ችያለሁ። ውሃቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮሃለሁ ችያለሁ። ይሄ አቤት አቤት ላለው በደል ደርሶብኝ ጮሃለሁ ችያለሁ።